Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አረጋው ጋር አብረናችሁ እንጓዛለን።
እንደምናመሻችሁ። በዛሬው የጋቢና ጉዞ አስቀድመን ወደ ትምህርት ቤት እንሄዳለን። በአዲስ ዓመት የጾታ ልዩነትን ከቤታችን እናጥፋ። በጳጉሜ የጠዋት ጸበል ወንዝ ወርደን እንደምንታጠበው አእምሯችንንም እንዲሁ እናጽዳ ብለው የተነሱ ወጣቶች ተማሪዎች የጋቢና እንግዳችን ይሆናሉ።
ያለፈውን ዓመት የምንፈትሽበት እንጂ የምናጣራበት ነው። የተሳሳተ ነገር ካለ አጥርተን የምናልፍበት ጊዜ ነው እና እኛ ባለፈው ዓመት በጣም ተሳስተናል ብለን እናስባለን እኛን ጨምሮ።
የቢጫው እንቅስቃሴ በተማሪዎችና በመምህራን የሚመራ ነው በአዲስ አበባ ዩኒቨርሲቲ። በሌላኛው ዘገባችን በሙያቸው የጎላ አስተዋጽኦ አበርክተዋል ያሏቸውን ኢትዮጵያውያን የሸለመውን የበጎ ሰው ሽልማት ይዘናል።
ጋዜጠኛ ንጉሴ አክሊሉ።
በቀጣዩ ደግሞ የኢትዮጵያውያንን ስደት የተመለከተ ጥናትና መጽሐፍ ያሳተመ ወጣት እንግዳችን ይሆናል።
ብዙዎቹ ኢትዮጵያውያን ስደተኞች ደቡብ አፍሪካ ሲገቡ ባላቸው ስነ ልቦናና ባላቸው የስራ ቅልጥፍና ምክንያት አጭር ጊዜ ሰርተው የመለወጥ ነገር ያሳያል። ያ ራሱ የጥቁር ደቡብ አፍሪካውያን የስራ ልግመኝነት ጋር ሲነጻጸር በመጤዎቹ ሶማሊያውያን ኢትዮጵያውያን ላይ መቅናት ይጀምራል ማለት ነው።
የዮርዳኖስ አልማዝ ሰይፉ የምጣኔ ሀብት የስነ ልቦናና የሳይንስ ባለሙያ ነው። ዛሬ በጋቢና ይሳፈራል።
ከሰዎች ጋር የሚናበቡ የቴክኖሎጂ ፈጠራዎች በቤት ውስጥ መገልገያ ቁሳቁሶችም የተካተቱ ነው።
መታዘቢያው አፕ ታዲያ ከፊቶት ላይ የቆዳ መሰንጠቅ ወይም ውርጭ መሰል ነገር ደግሞ የእድሜ ጠቋሚ የቆዳ መሸብሸብ ካስተዋለ ወዲያውኑ የሚቀባ ከፋርማሲ ያ
የቴክኖሎጂን በተመለከተ የያዝነው ዘገባ አለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ከምዕራባውያን ሀገሮች የፖለቲካ ሰዎች መካከል ሊቢያን በቅርቡ የጎበኙት የፈረንሳዊ የውጭ ጉዳይ ሚኒስትር ዣን ኢቭስ ለዴሪየን አንዱ የሆኑት ትናንት ሰኞ ከሊቢያ የተለያዩ የፖለቲካና ወታደራዊ ተቀናቃኝ መሪዎች ጋር ውይይት አካሂደዋል። የፈረንሳዩ ባለስልጣን ካነጋገሯቸው መካከል አንዱ በምስራቃዊ ክፍል የነዳጅ አምራች አካባቢ ይዞታቸውን የሚያጠናክሩት የጦር አበጋዙ ካሊፋ ሀፍታር ሲሆኑ፣ ሌላው ደግሞ ከሊቢያው የአንድነት መንግስት ጋር የሚሰሩት ፋይዝ አል ሲራጅ ናቸው። እነዚህ ሁለቱ ተቀናቃኝ ወገኖች ወደ አንድነት ለመምጣት በአሁኑ ወቅት ያልተረጋጋ የስልጣን ክፍፍል መኖሩን የአውሮፓ ዲፕሎማቶች አመልክተዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ማክሰኞ በተናገሩት ቃል ደቡብ ኮሪያና ጃፓን ከዩናይትድ ስቴትስ ኦፍ አሜሪካ ተጨማሪ ወታደራዊ የጦር ትጥቅ እንዲገዙ ፈቃድ የሚሰጡ መሆናቸውን አስታውቀዋል። ይህ የፕሬዚዳንቱ ውሳኔ ሰሜን ኮሪያ ባለፈው እሁድ ላካሄደችው ሃይድሮጂን ቦምብ ነው ተብሎ ለታመነ ፍንዳታ መልስ ተደርጎም ተወስዷል። ፕሬዚዳንት ትራምፕ በትዊተር መልእክታቸው ጃፓንና ደቡብ ኮሪያ እጅግ ዘመናዊ የሆነውን የጦር መሳሪያ ትጥቅ እንዲገዙ ፈቃድ ሰጥቻለሁ ነው ያሉት። አንድ የሰሜን ኮሪያ ዲፕሎማት የተባበሩት መንግስታት ድርጅት ጄኔቫ ላይ ባስተናገደው ስብሰባ ሲናገሩ ፒዮንግያንግ ባለፈው እሁድ ስኬታማ የሆነ የሃይድሮጅን ቦምብ ሙከራ አካሂዳለች ብለዋል። ዲፕሎማቱ ሃንቲ ሶንግ ዩናይትድ ስቴትስ ኃላፊነት የጎደለው ትንኮሳዋን ከቀጠለች ደግሞ ተጨማሪ የታሸጉ ስጦታዎች ይላኩላታል ብለዋል። የዲፕሎማቱ ንግግር አገራቸው ያደረገችው የሃይድሮጅን ቦምብ ሙከራ ለማመልከት የተጠቀሙበት አባባል መሆኑን ተስተውሏል።
ነውጠኛ እስላማዊ ቡድን ቦኮ ሀራም ካለፈው ሚያዝያ ወር ጀምሮ በናይጄሪያና ካሜሩን ውስጥ ባካሄደው ጥቃት ወደ 400 ሲቪል ሰዎችን በአጥፍቶ ጠፊ ቡድኖች መግደላቸውን አምነስቲ ኢንተርናሽናል አስታወቀ። ይህ በዚህ ዓመት ብቻ የተካሄደ ጥቃት ሲሆን ባለፉት አምስት ወራት ከነበረው በእጥፍ እንደሚበልጥም ተነግሯል። ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
መስከረም ሊጠባ ጥቂት ቀናት ቀርተውታል። የአዲስ አበባ ዩኒቨርሲቲ ወጣት መምህራንና ተማሪዎችን በአባልነት ያቀፈው የቢጫው እንቅስቃሴ ደግሞ በጳጉሜ ቤታችንን እናጽዳ፣ ጓዳችንን እንፈትሽ እያሉ ነው። ጽዳቱ ደግሞ የአይምሮ ጓዳችን ይመለከታል፣ ጾተኝነትን እንፈትሸው ብለዋል የማህበሩን መሪ መስራችና በዩኒቨርሲቲው የሕግ መምህር የሆነችውን ህሊና ብርሃኑን። ስለ ዘመቻው ጽዮን ግርማ አነጋግራታለች።
የጳጉሜ ንቅናቄ ብለን አሁን የጠራነውን እንቅስቃሴያችንን ይህን ሙቭመንትና ሴታዊት በጋራ የሚያደርጉ ሲሆን ጳጉሜ ያው መስከረም መንደርደሪያ ወር ነው እና ከመግባታችን በፊት ብዙ ጊዜ ያሳለፍነውን ነገር ያለፈውን አመት የምንፈትሽበት እንጂ የምናጠራበት ነው። የተሳሳትነው ነገር ካለ አይ ቲንክ ካልቸራል ሪሊጂየስሊ አጥርተን የምናልፍበት ጊዜ ነው እና እኛ ባለፈው አመት በጣም ተሳስተናል ብለን እናስባለን። እኛን ጨምሮ አብዛኞቻችን በማህበረሰቡ ደረጃ በተለይ ጾታዊ እኩልነት ላይ ያለው አመለካከት ልክ ነው ብለን አናስብም። የተዛባ ነበረ። ለም በደንብ ሴቶችን የሚጨቁን ነበር ብለን ስለምናስብ እሱን ለማጽባት ያህል ስለ እሱን ለመወያየት ነው። ከአስተማሪነት መነሻ ሳይሆን ከመወያየት።
ያለፈው አመት እንደዚህ ጥሩ አልነበረም ስቲ ምን ለማለት ነው? ማለት ከዛ በፊት የነበሩት አመታት ጥሩ ናቸው ማለት ነው ወይስ ያለፈው አመት በተለየ በሴቶች ላይ የተከሰተ አመት ነበር ለማለት ነው?
የተለየ የሚለውን ለመደገፍ መረጃ የለኝም አሁን። ነገር ግን እንደ ማህበረሰብም ከዚህ በፊት ይዘን የሚመጣ ነው ይሄኛውን አመት ልዩ የሚያደርገው ነገር ሆኖ ሳለ ሳይሆን ከድሮም ጀምሮ ይዘን የመጣ ነው። በልምድም ያው የመጀመሪያ ቋንቋችን ብዙ ጊዜ ብለው የመጀመሪያ ቋንቋችን ፓትሪያርኪ ነው። ማለትም የአባታዊነት ስርዓት ውስጣችን ያለው በቋንቋ ደረጃ እሱን ነው የምንገልጸው። ስንናገርም ሳናስበው ከቋንቋ ከትናንሽ መገለጫዎች ጀምሮ እኛ የምንሰራውንም ወንዳታ ነው የምንባለው እና ከሱ ጀምሮ ብዙ አስተሳሰቦቻችን የሴትን ቦታ በደንብ ለይተው የሚያውቁ አይደለም የሚያንቋሽሹም ናቸው፣ ወታች ዝቅ የሚያደርጉ ናቸው። እና ያ ድሮም የነበረ ነው፣ አሁንም ደግሞ በርትቶ እየቀጠለ ያለ ነው። እና ምናልባት እሱን ነገር ማስተካከል ይገባናል ብለኛ ስለምናስብ እንዴት እናስተካክለው፣ መጀመሪያ ማወቃችን መገንዘባችን እንዳጠፋን ማወቃችን መነሻ ነው ብለን አስበን ይኸው በጳጉሜ ንቅናቄ እሱን አድሬስ እያደረገን እንገኛለን።
በዚህ በቢጫዋ እንቅስቃሴም ያላችሁ መምህራንም ተማሪዎችም በዩኒቨርሲቲ አካባቢ ያላችሁ ናችሁ፣ ለትምህርትም የቀረባችሁ ለነገሮችም የተሻለ እይታ ያላችሁ ሴቶች ናችሁ። እናንተ አካባቢ ይሄ ነገር ምን ያህል ነው? ምን ያህል አሳሳቢ ነው በትምህርት ቤቶች እና እናንተ ባላችሁበት አካባቢ ነው ወይስ አጠቃላይ ማህበረሰብ ውስጥ ያሉትን ሴቶችን ማለታችሁ ነው?
በትምህርት ቤትም ጨምሮ በአጠቃላይ ማህበረሰቡ ነው። ሁላችንም እንደነገርኩሽ እኛ የተማረ ያልተማረ የሚባል ነገር የለውም። ጾታ ላይ ሲመጣ ሁላችንም አብዛኞቻችን በደንብ እንደውም ለፍሬ ልናገር አብዛኛው ሰው በኢትዮጵያ ውስጥ ያለ አብዛኛው ሰው ከጥቂት ባህሎች በቀር ሴትን የመጨቆን ቴንደንሲ ያለው በቃላትም በንግግርም ወደ ታች የሚያሳንስ ነው እና ይሄ ደግሞ እኛንም ሌሎችን የሚለይ አይደለም፣ አንድ የሚያደርገን ነው። እንዲያውም አንዳንዴ ምን ይባላል የትምህርት ቤት አካባቢ ያሉ ሰዎች እንደው የተማሩ የሚሆን ትምህርት ቅብም የምንበላቸው ለመለወጥ ይቸግራሉ፣ ለመነጋገርም በጣም ነው የሚቸግሩት። ሌላው እንዲያውም ሳይቀር ላይቀርም እና ሁሉንም ለማድረስ ነው ያው ማህበረሰብ ገጽ እንድጸበጽ ላያደርግ ነው። ለዛ ነው የማህበረሰብ ሚዲያ ከትምህርት ቤት ውጭ ከአዲስ ዩኒቨርሲቲ ውጭ ወይም ከተለያዩ ዩኒቨርሲቲዎች ውጭ ሁሉንም ሰው ስራ ላይም ያለ ትምህርት ላይ ያለ የትምህርት ላይ የሚሌለ ማንኛውንም ሰው ስለሚያደርስ ስለሚነካም መሳተፍን ክፍት ስለሚያደርገው ለዛ ነው እዛ ላይ እንድናደርግ የሆነው።
ማህበራዊ ሚዲያ ላይ እንግዲህ ተወያዩ ብላችሁ አውጥታችኋል። ከዛ ባለፈ ከማህበራዊ ሚዲያ ባለፈ የምትሰሩት ስራ አለ ወይ? በምንስ ነው መለወጥ ያሰባችሁት? እንደዚህ በአጭር ጊዜ ይሄን ነገር እንለውጣለን ብላችሁ ታስባላችሁ?
አሁን ከምናደርገው ንቅናቄ ውጪ ያው ማህበራዊ ሚዲያ ላይ ካለው ውጪ ፓናል ዲስከሽኖች ይኖሩናል። ይሄ ካለቀ በኋላ አምስቱ ቀን ካለቀ በኋላ የጳጉሜ ንቅናቄ ልናደርጋት ደግሞ ከጳጉሜ አንድ እስከ አምስት ነው። አምስቱ ቀናት እንደ ፍላግሺፕ ፕሮግራማችን ሆኑ። ከዚህም በኋላ በየአመቱ የሚቀጥል ኢትዮጵያዊነትን ያው በእኛ ኮንቴክስት የያዘ እኛን የሚመለከት ሲንዴስ ኦፍ አክቲቪዝም ይባላል። የአስራ ስድስቱ ቀን ንቅናቄ የሚባል በዓለም አቀፍ ደረጃ ይሄ ግን ስለ እኛ ስለ ራሳችን ያለንን ነገር እንድንፈትሽ የሚያደርገን በየአመቱ የሚሆን ፕሮግራም ነው የሚሆነው። የማህበረሰብ ሚዲያ መነሻችን ነው እንጂ እንደተናገርኩት ፓናል ዲስከሽን አለ። ከዚህም በኋላ የፎቶ ኤግዚቢሽን ይኖረናል። በቀጣይነት ብዙ ነገር እንሰራለን። እኛ ይሄ ሙሉ ሰዓት የምንሰራው ነገር ነው፣ በየጊዜው የምንሰራው ነው። ግን ሰዎችንም ለማስታወስ እንዴት ነው ሳናውቀው ነው ወይስ ታውቀው ነው የሚለውንም ለመጠየቅ ለመፈተሽ ነው አምስቱ ቀን ያደረግነው እንጂ በአምስቱ ቀን የሚያልቅ የሚዘጋም አይደለም። ግን ምናልባት በአምስተኛው ቀን መጨረሻ ላይ እንድናስብ ነው እና ሰዎች ቃል እንዲገቡ ይህንን እናርማለን፣ ይህን እናስተካክላለን። ከቃላት ጀምሮ እኛ በየቀኑ ያሰብነው ለምሳሌ ቋንቋ ላይ የሴት ልጅ ይባላል። በተለምዶ የሴት ልጅ የሚለውን ፈተን ስናብራራው እኛ ጠንካራ ስለስማ ተይዞ ያደገች ወይም ያደገ ልጅ የሚለውን ወንዳታ የሚለውን ሴታታ ወደሚለው ቀይረ ነው። እንደዚህ ቋንቋዎችን መስተካከል ያለንብንም ነገር ተስተካክለው እንዲቀጥሉ ነው የኛ ፍላጎት። መነሻ ነው እንጂ መጨረሻ አይደለም።
ቋንቋው ነው መታረም አለበት ብላችሁ ያሰባችሁት ወይስ ድርጊቱ በራሱ መታረም አለበት ብላችሁ ነው ያሰባችሁት?
ጾተኝነት የአመቱ የዚህ አመት እቅዳችሁ ምንድን ነው? ጾተኝነትንና የጾታዊ ጥቃትን። ጾተኝነት ብዙ መገለጫዎች አሉት። ሴክሲዝም የምንለው ሴክሲስት የሆነ ወይ ማለት ነው። ብዙ አይነት መገለጫዎች አሉት ከቋንቋ ጀምሮ እስከ መጨረሻም እስከ ድርጊት ይሄዳል። እና ድርጊቱ መጨረሻ ነው እንጂ መነሻ አይደለም። መነሻ ብዙ ነገር ነው። ብዙ ነገር ሲንቋሽ የኖረ በብዙ ነገር እኩልነቱ ሳይጠበቅ የቆየ እንዲያውም ሴቶች ምን ይባላሉ ዘ ላርጀስት ማኖሪቲ የሚባሉት እና ብዙ የሆነ ግን ትክክለኛውን ቦታ ያላገኘነውን ህብረተሰብ አንድ ላይ ምንድን ነው መገለጫዎቹ ከምን ይጀምራል የሚለውን አይተን መጨረሻ ላይ ጀንደር ቤዝድ ቫይለንስ የምንለው ወይም ፆታዊ የሆነን ጥቃት እንዴት መከላከል እንችላለን፣ እንዴት ማድረስ የምናደርገውን ሰው ሁሉ የሆነ ነገር ሲሆን የሆነ አንድ ጥቃት ሲሰማ ወደ እኛ ነው የሚመጣው እና እንደዚህ ሰምተናል ይህን አይታችኋል ይሆናል። እኛ መነሻው እሱ ነው ብለን አናስብም። መነሻው የተለያየ ቦታ ነው ያለው እና የተለያየ ቦታ በምንሰራበት ቦታ የሚያጋጥም ነገሮች በምንማርበት እንደ ማህበረሰብ እንደ ሴትም አድሬስ የምናደርግበት መንገድ ነው።
እንደው በዚህ አመት በጳጉሜ ቀስቀሳችን መታረም አለባቸው ማህበረሰቡ ሊያርማቸው ይገባል ያላችኋቸውን ነጥቦች እስቲ የተወሰኑትን ጥቀሽልኝ።
አምስት ነገሮች አስበን ነበር ዋና ዋና ብለን። አንደኛው ያው ቋንቋና ጾተኝነት መገለጫው ነው። ሁለተኛ ደግሞ ሴቶች ወንዶች ብለን ለያይተን የምናስቀምጠው የስራ ሩልን ነው እና ይሄ ኢስቶች ነው። ሴትማ እንደዚህ ነው፣ ወንድማ እንደዚህ የምንለው ነው። ሌላኛው መገለጫ ብለን ያሰብነው ቀን ከቀን ከሚያጋጥሙን ነገሮች ለምሳሌ ሪፕሮዳክቲቭ ራይትስ ጋር ከኛ መብት ብለን የምናስባቸው ነገሮች እንዴት ነው ማህበረሰብ ውስጥ ሰው የሚወያየው የሚለውንም አንደኛ ያሰብነው ነው። ከዛ በመቀጠል ደግሞ ቫይለንስ አገነስት ውመንን ሴቶችን ታርጌት የሚያደርገውን ጥቃት ምን ምን መልኮች አሉት፣ ከኢኮኖሚ ጀምሮ ከቤት ውስጥ ጀምሮ ያለው ከውጭ ድረስ በገንዘብም ሊሆን ይችላል ያለው ጭቆና፣ ከዛም ውጭ ያሉትን ጭቆናዎች በሙሉ አንድ ላይ ለመንካትና ለመወያየት ያሰብ ነው። የህይወት መድረክ ነው እና ክፍት ነው የሚሆነው። ሁሉም ሰው ይደርሳል ብሎ ያሰበውን በየቦታው አይቶ ሊያልፈው የማይፈልገውን ነገር በሙሉ ያነሳል። ሀሽታጎች አስቀምጠናል። ሰውን ኮኔክት የሚያደርግ አንድ ላይ የሚያያይዘ ነጥቦቻችንን እሱን በመጠቀም ማንኛውም ሰው የተሰማውን ፖይንት ማንሳት ይችላል። ስለዚህ ቋንቋውም ይነካል፣ ድርጊቱም ይነካል። ድርጊቱማ ያው መጨረሻው ነው። አብዛኛው ሰው የሚደነግጠው ድርጊቱ ላይ ነው። እኔና ጓደኞች የምንደነግጠው ግን ድርጊቱ ላይ አይደለም፣ መነሻው ላይ ነው።
ህሊና በጣም አመሰግናለሁ። እንግዲህ መልካም ጊዜ እንመኛለን።
እሺ፣ አመሰግናለሁ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በሙያቸው የጎላ አስተዋጽኦ አበርክተዋል ያላቸውን ኢትዮጵያውያን የሸለመው የበጎ ሰው ሽልማት በሳምንቱ መጨረሻ ተካሂዷል። እስክንድር ፍሬው በስፍራው ተገኝቶ ነበር።
በተቋቋመ በአጭር ጊዜ ውስጥ እውቅናና ተቀባይነትን ያገኘው የበጎ ሰው ሽልማት ዘንድሮ መቅዱን በማሳካት በየዘርፉ ጀግና ያላቸውን ሽልማት እውቅና የመስጠት ስነ ስርዓቱን አካሂዷል። ለኢትዮጵያ በጎ ያደረጉ የውጭ ሀገር ዜጎች በሚለው ዘርፍ ያሸነፉት አውስትራሊያዊቷ የፊስቱላ ሆስፒታል መስራች ዶክተር ካትሪን ሃምሊን ናቸው። ኢትዮጵያን አገራቸው ዜጎቿን ወገናቸው አድርገው ለረጅም ዓመታት በአዲስ አበባ የኖሩት ከ45000 በላይ ኢትዮጵያውያን ሴቶችም እንዲረዱ ያደረጉት ዶክተር ካትሪን በኢንተርኮንቲኔንታል ሆቴል ከተሰባሰቡ ታዳሚ የተጠበቃቸው ጭብጨባና አድናቆት ከፍተኛ ነበር። በልዩ ልዩ ዘርፎች ያሸነፉ ሌሎች 10 ሰዎችም እንደዚሁ እውቅና ተሰጥቷቸዋል። በ15 ቋንቋዎች የተካሄደው የመሰረተ ትምህርት እንዲሳካ ያደረጉትን ጨምሮ በልዩ ልዩ የመማር ማስተማር ሂደቶች አስተዋጽኦ ማድረጋቸው የተገለጸው ማሞ ከበደ ሸንቁጥ በመምህርነት ዘርፍ ተሸልመዋል። በማህበራዊ ጥናት ዘርፍ ታዋቂው የአዲስ አበባ ዩኒቨርሲቲ ተመራማሪና መምህር ፕሮፌሰር ባህሩ ዘውዴ፣ በሳይንስ ዘርፍ ደግሞ ሲቪል መሐንዲሱ ኤሚሬተስ ፕሮፌሰር ንጉሴ ተበጀ የዘንድሮ ተሸላሚዎችን ተቀላቅለዋል። በአዲስ አበባ ዩኒቨርሲቲ በተባባሪ ፕሮፌሰርነት ያገለገሉት አንጋፋውና ሁለገቡ የጥበብ ሰው ተስፋዬ ገሰሰ በዘርፉ አሸናፊ ሆነዋል። በአድማጮች ዘንድ ከፍተኛ ተቀባይነት በነበረው የእሁድ ጠዋት የሬዲዮ ፕሮግራም ከ1973 እስከ 1977 ያደረገውን ከፍተኛ አስተዋጽኦ ጀምሮ ለግማሽ ምዕተ ዓመት በጋዜጠኝነትና በስነ ጽሑፍ ተወዳጅ ስራዎችን ያበረከተው ንጉሴ አክሊሉ የጋዜጠኝነቱን ዘርፍ አሸንፏል።
ጋዜጠኛ ንጉሴ አክሊሉ።
ንጉሴ ከ1996 ዓመተ ምህረት ጀምሮ በዚሁ በአሜሪካ ድምጽ ሬዲዮ በተባባሪ አዘጋጅነት እየሰራ እንደሚገኝም በስነ ስርዓቱ ላይ ተገልጿል። ከአገር አልፎ በዓለም ተወዳጅ ስም ያተረፉት የአፍሪካ ስፖርት ተመልካች በፍቅር የሚያነሳቸው ሞሮኮ ስታዲየም የሰየመችላቸው የኢትዮጵያ ስፖርት አባት ይርነቃቸው ተሰማ የዓመቱ ልዩ ተሸላሚ ሆነው ተመርጠዋል። በሌሎች ዘርፎችም እንደዚሁ ከቀረቡት እጩዎች መካከል አሸናፊ ለሆኑት እውቅና ተሰጥቷል። በታዋቂው ጸሐፊ ዲያቆን ዳንኤል ክብረት አስተባባሪነትና በሌሎችም በጎ ፈቃደኞች ተነሳሽነት ከጥቂት ዓመታት በፊት የተጀመረው ሽልማት እነሆ ዘንድሮም ቀጥሏል። የተለያዩ ተሞክሮዎችን ለሚጠቅሱ አንዳንድ ወገኖች ይህ በራሱ ትልቅ ስኬት ነው፣ አስቸጋሪ ፈተናዎችን ተቋቁሞ እያለፈ ያለ። ዲያቆን ዳንኤል ክብረት ይህንኑ ያብራራል።
አንዱ ደጋፊዎች፣ በኋላ ነው ሰዎች እየገባቸው መደገፍ የጀመሩት እንጂ እንዲህ አይነት ዝግጅቶች የሚደግፉ ሰዎች ማግኘት በጣም ከባድ። ሁለተኛ የእኛ ሀገር የመዋቅራዊ አሰራር በጣም እንዲህ ያሉ ነገሮች በጣም ፈታኝ ነው። ሶስተኛ ራሱ ባህሉ፣ አንዳንዴ የማክበር ባህል ስለሌለን የሚከብሩ ሰዎች ትንሽ አርቲስት ወይም ስፖርተኛ ካልሆነ በስተቀር ሌሎችን ለማግኘት ራሱ አትችል፣ ሰውም አያውቃቸው፣
ሚዲያውም እነሱ ላይ ስለሚያተኩር።
አዎ እነዚህ አሁን ሳይንቲስቶቹ ሌሎቹን ከየት ታገኛቸዋል? ታሪካቸውን ራሱ እንኳ ጉግል አድርገህ እንኳን የማታገኘው ነው ከራሳቸው ከሰዎቹ። ሰዎቹ ደግሞ ሲሰሩ ነው የኖሩት እንጂ ታሪክ እንኳን አያስቀምጡም። እና ያ ደግሞ ሌላው ፈታኝ። እነዚህ ናቸው ትልቆቹ ፈታኞቻችን።
የወጡ የገቡ ዘርፎች አሉ ይመስለኛል። እስቲ አስታውሰኝ፣ ባለፈው ዓመት እነዚህ ነበሩ፣ ዘንድሮ እነዚህን አስወጣ እነዚህን አስገባ።
ባለፈው ዓመት ከነበረው ስፖርት ነው ዘንድሮ የሌለው። ለኢትዮጵያ በጎ የሰሩ የውጭ አገር ዜጎች የሚል ተካቷል። ምክንያቱም ከኢትዮጵያውያን በላይ አንዳንድ ጊዜ ለኢትዮጵያ የሰሩ ብዙ የውጭ አገር ዜጎች አሉ እና እነሱ ተካተዋል። ሌላው እንዳለ ነው።
ዘንድሮ ስንት ተደረሰ ማለት ነው? ዘርፉ
11 ዘርፎች ናቸው።
ለምሳሌ ከረጅም ዓመታት በፊት ብዙ ዓመት የሰሩ ሰው እና በቅርብ የተቀላቀሉ በአንድ ዘርፍ ውስጥ አብረው እጩ ሆነው ይቀርባሉ ለማለት ፈልጌ ነው።
ለእኛ ትልቁ ነገር ከዚህ በፊት እንደነገርኩ አስተዋጽኦቸው ነው። ነገር አንድ ሰው 5 ዓመት ሊሰራ ይችላል። ያመጣው አስተዋጽኦ ግን 5 ዓመት በሰራው ሰው ሊበለጥ ይችላል። ከዚህ በፊት አይተናቸው በጣም አንገፋ ሰዎች ወጣት በሆኑ ተበልጠው አይተናቸው። ለምን አስተዋጽኦው ነው። አንዳንድ ጊዜ አጋጣሚ ፈጥሮልህ አንድ ቦታ ላይ ረዥም ዓመት ልትቆይ ትችላለህ። በመንግስት ኃላፊነት እኮ 30 ዓመት ልትቆይ ትችላለህ። ያ ማለት አንጋፋ ነህ ማለት አይደለም። ምናልባትም በ3 ዓመት ውስጥ ትልቅ ለውጥ ያመጡ ሰዎች ግን ልታገኝ ትችላለህ። ውልና ማስረጃ ኢትዮጵያ ውስጥ የቀየረው ሰውዬ እኮ በተወሰነ ዓመት 3-4 ወር ይፈጅ የነበረው መስሪያ ቤት ነው በ30 ደቂቃ እንዲሆን ያደረገው። ይህ ሰው በአንድ ዓመት የሰራው ስራ እኮ 30 ዓመት ድርጅቱን ከመራው ሰው የበለጠ ነው። አሁን ሁለቱን የምታወዳድረው በአስተዋጽኦቸው ነው፣ በተሰጠው እድል ነው እንጂ በኖሩበት ዘመን አይደለም። የኖሩበት ዘመን ለሰው ስራው መግለጫ አይደለም።
ባለፉት 2 ሽልማት ወቅቶች ያነሳሁትን ጥያቄ ላንሳ። ለመጨረሻ ጥያቄ ላደርገው ማለት ነው ተቋማ ሰላማዊ ቅርጽ እንዲይዝ ጥረት እያደረግን ነው ብለህ ነበር። ምን ላይ ትገኛላችሁ?
ያለው የሀገሪቱ ህግ እንዲህ አይነት ነገሮችን ለማስተናገድ ያለው በር በጣም ጠባብ። እንደውም እኛ ወደ ህጉንም ይኸው መወትወት ጀምረናል። እነዚህን ቅርጽ የሚያካትት ነገር መኖር አለበት ወደሚለው ነው እንጂ ሊያካትት የሚችል የለም።
በጣም ነው የማመሰግነው ዲያቆን ዳንኤል ክብረት፣ እንኳን ደስ
አለህ።
ለተሸላሚዎቹ በጋቢና ቪኦኤ በፕሮግራማችን ስም እንኳን ደስ አላችሁ እንላለን። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ ቀጣዩ ዘገባችን የምናልፈው ከሰዎች ጋር የሚናበቡ የቴክኖሎጂ ፈጠራዎች በቤት ውስጥ መገልገያ ቁሳቁሶችም እየተካተቱ ነው። በዚህ ሳምንት በበርሊን በመካሄድ ላይ ያለው የኤሌክትሮኒክስ መገልገያ ቁሳቁሶች ትርኢት የጎደለውን አስቤዛ አሟሉ እያለ አፍ አውጥቶ የሚናገር ማቀዝቀዣን ጨምሮ የትላልቅ ህንጻዎችን መስኮቶች የሚያጸዱ ሮቦቶች ለእይታ ቀርበዋል። የቪኦኤው ግሬግ ፑቲክ ያጠናከረውን ሄኖክ ሰማዝጌር ያቀርበዋል።
አስቤዛ አለቀ ብለው ከሰው ጋር የሚነታረኩ ሰዎችን አሁን ከማቀዝቀዣው ጋር ማገናኘት ብቻ ነው። አስቡት በአማርኛ።
እባክዎን እርሶ ሰውዬ አይነዝንዙኝ፣ ወተቱ አልቋል። የበቀደም ለታው ታናሽ ስጋም ሲገቡ ሲወጡ ሲጎምዱለት ሲያሻምዱት ይኸው የቀረው አኞ ስጋ ብቻ ነው
ሲል አስቡት። እንግዲህ በሌላው ዓለም ግን ሰዎች አስቤዛቸውን ገበያ ወይም ሱቅ ገብተው መግዛት አይጠበቅባቸውም። ማቀዝቀዣው በራሱ ከቤቱ ባለቤቶች የድረገጽ ሱቅ ቅርጫት ጋር የተያያዘ ስለሆነ ወተቱን በቅርጫቱ ውስጥ ያስቀምጠዋል። ባለቤቶቹ ከሥራ ወደ ቤት ሲመለሱ ታዲያ በቅርጫቱ ያለውን ተመልክተው ያዙታል፣ ይገዙታል፣ ቤታቸው ድረስ ከተፍ ይላል ማለት ነው። ይሄ ብቻ አይደለም፣ ቤት ውስጥ ስማቸውን አንጠራም ባለቤቶች ብለን የሚያንኮራፉ ሰዎች ካሉ መረበሻ አያስፈልግም። ከፍና ዝቅ እንዲል የተሰራው ትራስ ኩርፊያ ሲሰማ አስተካክሎ በመኝታ ቤቱ ሰላም ያሰፍናል። ውበታችሁ ለሚያሳስባችሁ ደግሞ እንደ እኔ በመልካችሁ ተስፋ ያልቆረጣችሁን ማለቴ ነው፣ በስልክ ላይ የሚጫን የመስታወት አፕ አለ። መታዘቢያው አፕ ታዲያ ከፊቶት ላይ የቆዳ መሰንጠቅ ወይም ውርጭ መሰል ነገር ደግሞ የዕድሜ ጠቋሚ የቆዳ መሸብሸብ ካስተዋለ ወዲያውኑ የሚቀባ ከፋርማሲ ያዛል። ይህን ቴክኖሎጂ ነው ታዲያ የቁሶች ድረገጽ በአጭሩ አይኦቲ የሚሉት። ኒኮል ስካት ሞባይል ጊግስ ከሚባል ድርጅት ነው የመጣቸው።
አዲሱ የቁስ ቴክኖሎጂ አይኦቲ ገና በሁለት እግሩ ለመቆም እየተውተረተረ የሚገኝ ዘርፍ ነው። ወደፊት መራመድ ሲጀምር ግን ነገሮችን ሁሉ ዛሬ ከምናውቃቸው የመቀየር አቅም አለው። ማቀዝቀዣዎችን፣ የጥርስ ብሩሾችን የመሳሰሉትን ሁሉ አገልግሎታቸውን ይቀይራል። ስለዚህ ቴክኖሎጂው ለሚመስጣቸውም ሆነ ስንፍና ላለባቸው ሰዎች ሁሉን ነገር ቀለል ያደርግላቸዋል።
የመረጃ ቴክኖሎጂው ምርምር ተቋም ጋርትነር እንደሚለው ከሆነ ከድረ ገጽ ጋር የተገናኙ የቤት ውስጥና የግለሰብ መገልገያ ቁሳቁሶች ቁጥር 8.4 ቢሊየን ደርሷል። አንድሩ ሆይል ከሲኔት ቴክኖሎጂ ድረ ገጽ የመጣ ነው።
People are trying to connect everything they can, sometimes just so they can
watch ሁሉን ነገር ከድረገጽ ጋር ለማገናኘት እየጣሩ ነው። አንዳንዶች ይጠቅመናል በሚል ሌሎች ደግሞ በቃ ከዓለም ጋር መገናኘት ደስ ስለሚላቸው እናም ያደርጉታል።
አላዲን ፊልምን ካያችሁ ከኩራዟ የሚወጣው ጂኒ አላዲንን እንዳገለግለው የግለሰብ ፍላጎቶችን የሚያገለግሉ ባለሟሎች አጋዥ ረዳቶችንም ቴክኖሎጂ እየፈጠረ ነው። ልክ እንደ አማዞኗ አሌክሳ አሌክሳ ተብላ ስትታዘዝ ሙዚቃ ከማጫወት አንስቶ መብራት ማጥፋት፣ ዕቃ መግዛት፣ ሁሉን የሚሰሩ ቴክኖሎጂዎች ተስፋፍተዋል። አሌክሳ ሩቅ አይደለችም፣ በእኔም ቤት ትገኛለች። የስንፍና ይሁን ቴክኖሎጂ መውደድ በእኔና በእናንተ መሀል ይቅር። ሻራ ቲፕኪን ከሲኔት ቴክኖሎጂ ድረገጽ ናት።
ሸማቹ ይህን አገልግሎት እፈልጋለሁ ብሎ ሳይጠይቅ ምን ሊፈልግ ይችላል ብሎ ማሰብና ከዚያ ቴክኖሎጂውን መፍጠርና ከዕለት ተዕለት መገልገያ ቁሳቁሶች ጋር ማዋደድን ይጠይቃል ስራው።
ጥቂት ነብይነት፣ ጥቂት እድል፣ በሰፊው ግን አርቆ ማሰብና መትጋትን ይጠይቃል ስራው። ችግሩ ግን አስቀድሜ የነገርኳችሁ የአማዞን ኩባንያዋ አሌክሳ የጉግል ተቀናቃኝ አላት። ኦኬ ጉግል ይባላል። ሸማቾችና የገበያ ጥናት ባለሙያዎችን እያሳሰበ የሚገኘው ይላል የሲኔት ቴክኖሎጂ ድረገጹ አንድሩ ሆይል።
It is a slow burner, but largely because there are so many different devices.
የተለያዩ ኩባንያዎች የተለያዩ ቁሳቁሶችን ገበያ ላይ ሲያውሉ፣ ለምሳሌ የአማዞን ዕቃ ከጉግል ጋር እንዴት አብሮ ይሰራል የሚለውን እየጠየቁ ነው።
ሌላኛው አሳሳቢ ጉዳይ ደግሞ ገንዘባችንንና ሚስጥራዊ መረጃዎቻችንን በድረገጽ ማስቀመጥ ምን ያህል አስተማማኝ ነው የሚለው ነው። የአንድሮይድ ቴክኖሎጂ ባለሙያው ኒራፍ ጎንዳይ
At the moment, is it all secure? Who knows? Because we've not seen...
ሁሉ መረጃ ባስተማማኝ መልኩ ተቀምጧል? ማን ያውቃል? እስካሁን በሰፊው ጥቅም ላይ ውሎ እነኚህ ምሳሌዎች አሉ ብሎ ለመናገር ግን አይቻለም።
ባለሙያዎቹ እንደሚመክሩት እነዚህን አዳዲስ ቴክኖሎጂ እንደዚሁን ቁሶችን መጠቀምና በአገልግሎቱ መደሰት መርካት እንዳለ ሆኖ የግለሰብ ሚስጥርና ገንዘባችሁን ግን ልክ እንደ ኪስ ቦርሳችሁ ጠብቁ ይላሉ።
በመጨረሻው ዘገባ ወደ ጎረቤት ኬንያ ይሆናል የምናመራው። በዛች ሀገር በድጋሜ እንዲካሄድ ለጥቅምት 7 ቀጠሮ የተያዘበትን የፕሬዝዳንታዊ ምርጫ ተቃዋሚው ራይላ ኦዲንጋ ውድቅ አድርገውታል። ኦዲንጋ የምርጫ ባለስልጣናት ላይ ምርመራ ሳይደረግና አንዳንዶቹ ከኃላፊነታቸው ሳይነሱ እንዴት አዲስ ምርጫ ይካሄዳል ብለዋል። ዘጋቢያችን ገልሞ ዳዊት ከናይሮቢ ተከታዩን ይዟል።
የኬንያው የተቃዋሚ ፓርቲ መሪ ራይላ ኦዲንጋ የኬንያ ሀገር አስተዳደር ሚኒስትር ትላንት ያስቀመጠውን የሀገሪቱ የፕሬዝዳንት ምርጫ ቀነ ገደብ እንደማይቀበሉ ዛሬ አስታወቁ። ሚስተር ኦዲንጋ ከፓርቲያቸው አመራሮች ጋር በመሆን በሰጡት መግለጫ የኬንያ የምርጫ ቦርድ የምርጫውን ቀን ሲወስን ባለ ጉዳዮችን ማማከር እንዳለበት በማስቀመጥ ፍሬድ ማቲያንጊ ያስቀመጡትን ውሳኔ ተችተዋል። ምርጫ ቦርዱ በድጋሚ ሊካሄድ ያለውን ፕሬዝዳንታዊ የምርጫ ቀን ካላሻሻለ ኦዲንጋ በምርጫው እንደማይሳተፉ ዝተዋል።
Then the Electoral Commission did not see fit to consult the stakeholders before they announced the date of the elections. And this is a contemptuous action. Because earlier on, the Commission had sent a message to us, informing us that they wanted to have consultation with us and Jubilee so that we could agree on not only the date of elections and how the elections are going to be conducted. That did not happen. Instead, Mr. Matiang'i announced that the recommending that elections be held by 17th of October because of the federal exams. So it is Jubilee which therefore decided on the date, not the election commission.
ትላንት ምሽት የኬንያ ሀገር አስተዳደር ሚኒስተር ፕሮፌሰር ፍሬድ ማቲያንጊ ምርጫው ከሀገሪቱ የተማሪዎች ፈተና ሰሌዳ ጋር እንዳይጋጭ እንዲሁም ትምህርት ቤቶችም ለምርጫ ጣቢያነት ክፍት እንደሆኑ በማለት በድጋሚ ሊካሄድ ያለውን ምርጫ በጥቅምት ወር መጀመሪያ እንዲካሄድ በመግለጫቸው ጠይቀዋል። ራይላ በዛሬ የተቃውሞ ንግግራቸው ምርጫው ሊካሄድ መሟላት አለበት ያሉትን ቅድመ ሁኔታዎች አስቀምጠዋል። በመጀመሪያ የምርጫ ቦርዱ የመሰረተ ልማቶችና የቴክኖሎጂ ቁሳቁሶች በግልጽ ኦዲት መደረግ እንዳለባቸው፣ ፓርቲያቸው የምርጫ ቦርዱን የመረጃ ማስቀመጫ የማግኘት ፍቃድ እንዲያገኝ፣ እንዲሁም ውጤቱ በተሻረው ምርጫ ላይ የማጭበርበር ወንጀል ፈጽሟል ያሉ የምርጫ ቦርድ ሰራተኞችም በፍርድ ቤት መጠየቅ አለባቸው ሲሉ አስቀምጠዋል። ራይላ ፍርድ ቤት እንዲቀርቡ የጠየቁት የኬንያ የምርጫ ቦርድ ሰራተኞች ቁጥር 6 ሲሆኑ ከ6ቱ ውስጥ በምርጫ ቦርዱ በቴክኒክ ክፍል ኃላፊነትና በስራ አስፈጻሚነት የሚሰሩ 2 ኃላፊዎች ይገኙባቸዋል። ባለፈው አርብ የኬንያ ጠቅላይ ፍርድ ቤት የምርጫውን ውጤት ውድቅ ካደረገ በኋላ የኬንያ የምርጫ ቦርድ ዋና ኃላፊ ወፉላ ቸቡካቲ የሀገሪቱ አቃቤ ሕግ በማንኛውም የምርጫ ቦርዱ ሰራተኛ ላይ ምርመራ በማካሄድ ወንጀል የተገኘበትን የቦርዱ ሰራተኛ ሕጋዊ እርምጃ ይወሰድበት ሲሉ ተናግረው ነበር። እስካሁን የኦዲንጋን የተቃውሞ መግለጫ በማስመልከት የኬንያ የምርጫ ቦርድ በይፋ የሰጠ መግለጫ የለም። ነገር ግን የጁብሊ ፓርቲን በመወከል በኬንያ ፓርላማ መቀመጫ ያላቸው የፓርላማ አባላት ትላንት በኬንያ የምርጫ ቦርድ የተወሰነውን የምርጫ ቀን ገደብ እንደሚቀበሉ ዛሬ ገልጿል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው። ሄኖክ
አው በፌስቡክ አትቪያ ማሪክ ላይ በትዊተርም እንደዚሁ አትቪያ ማሪክ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማግዘርነን። ዝግጅታችንም በቴክኒክ ያቀነባበረው ፋሲል ገበየሁ ነው። ከጋቢና ዲጄ ፋቱ ጋር በመሆን
ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።